ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት አሁን ጀመረ።
የኢትዮ ኤርትራ የሰላም ማብሰሪያ መድረክ በአዲስ አበባ።
የኛ የመደመር ሞቶ መቀነስም አለው። የኛ የመደመር ሞቶ የሚቀንሰው በደል፣ ቂም፣ ክፋት፣ ጥላቻ፣ ስንፍና፣ ቀማኛነት፣ ሀገር አለመውደድ፣ ህዝብን አለማገልገል ይቀነሳሉ።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የኤርትራን ህዝብ የሰላም መልእክት አቅርበዋል።
የኤርትራን ህዝብ የሰላምታና የፍቅር መልካም ምኞት ባቀርብ የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ።
ከሚሊኒየም አዳራሽ ዘገባ ይኖረናል።
በቀጥታ አብራችሁን ቆዩ።
እሁድ ሐምሌ 8 2010 ዓ.ም
የምናስተናግዳችሁ አዲሱ አበበና
እኔም ሰሎሞን አባተ ነን። የምሽቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
በድጋሚ ጤና ይስጥልን ሰለሞን። ሁለት ነገሮች ላይ በነገር ላይ አንድ አይኔ ሚሊኒየም አዳራሽ የሚካሄደውን ክንውን፣ አንድ አይኔ ቡድኔ ክሮሽያ ከፈረንሳይ ጋር የሚቻ ሶስት አይን አለኝ። ለዚህ
ትልልቅ ነገር ነው። በነገራችን ላይ ሩሲያ ጠቅላይ ሚኒስትር አብይ አህመድን ከሳለች የሚባል ቀልዳ ቀልድ ብቄ ነበረ። የዓለም ዋንጫን ትኩረት ሰረቁብኝ።
ቢሆንም የሚከተለውን ዜና አቀናብረናል። ሁለቱ መሪዎች ቀደም ሲል እንደሰማችሁ ዛሬ በሚሊኒየም አዳራሽ ተገናኙ፣ ንግግርም አሰሙ። የኢትዮ ኤርትራ የሰላም ማብሰሪያ በተሰኘው መድረክ ላይ ለክፋትና ለመግደል አንደመር ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። የከሰርነውን የምናካክስበት ጊዜ ነው በማለት የተናገሩት ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ናቸው። በሚሊኒየም አዳራሽ ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ መቀበያ በተሰናዳው የሙዚቃ ዝግጅት ላይ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እውነትና ፍቅር ከሁሉም ይልቃል ብለዋል። ከኢሳያስ ያላተረፍነው ነገር የለም አሰባስቦናል ያሉት ጠቅላይ ሚኒስትር አብይ ፕሬዝዳንቱን ደጋግመው ኢሱ በሚል ቁልምጫ ሲጠሯቸውም ተሰምተዋል። ጠቅላይ ሚኒስትር አብይ ኢሱ የሰላምና የነጻነት ዋጋን ከጤና ጋር ያመሳስለዋል ያሉ ሲሆን ከሰላምና ነጻነት ውጪ ብልጽግና የማይተገበር ህልም ነው ሲሉም ገልጠዋል። አያይዘውም ሀገር እንደ ሰው ናት፣ እኛ እንደሆነው ትሆናለች፣ ስንከባበር ትከብራለች፣ ስናድግ ታድጋለች በማለትም ተናግረዋል። ከመቶ ሚሊዮን ህዝብ ውስጥ ክፋት የሚያስብ ሰው አይኖርም ማለት እንደማይቻል ገልጠው የመደመር ምስጢር ለፍቅርና ለደስታ ይሁን ለክፋትና ለመግደል አንደመር ብለዋል። ክፉን ካልተጋራ ነው መክኖ ይቀራል ሲሉም ለክፉ ሰዎች ምክር ለግሰዋል። በመድረክ ላይ በአማርኛ ንግግር ሲያደርጉ ከዚህ ቀደም የማይደመጡት ፕሬዝዳንት ኢሳያስ አፈወርቂ መድረኩ ላይ ወጥተው ንግግራቸውን ገና ሲጀምሩ ዝግጅቱን የታደመው በሺዎች የሚቆጠር ህዝብ በከፍተኛ የድምጽ ድጋፍ ተቀብሏቸዋል። ሁለቱ አገሮች ያለፈውን ባህላቸውንና ታሪካቸውን ታሳቢ አድርገው ጥላቻና ቂምን አሸንፈው በጋራ ለልማት እንዲሰሩ የጠየቁት ፕሬዝዳንት ኢሳያስ በበኩላቸው ጠቅላይ ሚኒስትር አብይ አህመድ ለሰላም ያደረጉትን ጥረትና የሚከተሉትን አቅጣጫም አድንቀዋል። ቀደም ሲል እንዳልነው ሰፋ ያለ ዘገባ ከስፍራው በቀጥታ ይኖረናል። ትህዴን የትጥቅ ትግል አቆመ። ራዲዮ ፋና እንደዘገበው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ከ17 ዓመት ትጥቅ ትግል በኋላ ትናንት ሐምሌ 7 2010 የትጥቅ ትግል እንቅስቃሴው ማቆሙን የንቅናቄው ማዕከላዊ ኮሚቴ በሰጠው መግለጫ አስታውቋል። በግንባሩ ለሚገኙ የድርጅቱ አባላትም ከማንኛውም የኃይል እንቅስቃሴዎች እንዲታቀቡ ጥሪ አስተላልፏል። ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት ከመጡ በኋላ በሀገሪቱ እየታዩ ያሉት ለውጦች የድርጅቱና የመላው የኢትዮጵያ ህዝብ የትግል ውጤቶች መሆናቸውንም ነው ትህዴን የገለጠው። በሀገሪቱ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳት፣ አብዛኛዎቹ የፖለቲካ እስረኞች መፈታት፣ የዲሞክራሲ ምህዳሩ መስፋትና ለሀያ ዓመታት መቋጫ አጥቶ የቆየው የኢትዮ ኤርትራ ጉዳይ እልባት ሊያገኝ የሚችልበትንና እድል መፍጠሩንም ድርጅቱ በመግለጫው የጠቀሳቸው አዎንታዊ ለውጦች ናቸው። በዚህ አሁን ላይ በሀገሪቱ እየታየ ያለው ለውጥ ከሌሎች የፖለቲካ ፓርቲዎች ጋር በዲሞክራሲያዊ መንገድ ሰላማዊ ትግል ለማድረግ ያስችላል ከሚል እምነት ድርጅት የትጥቅ ትግል ማቆሙን ነው የገለጠው። በመጨረሻም ስፖርት በሩሲያ አስተናጋጅነት ላንድ ወርግድም ሲካሄድ የቆየው የዓለም ዋንጫ እግር ኳስ ውድድር አሁን ከአንድ ሰዓት በፊት ተጠናቋል። ለፍጻሜው በደረሱት በፈረንሳይና ክሬታ ላይ ታቃለች። የመጨረሻዎቹ ተሻሚዎች ዋንጫ ተሻሚዎች ፈረንሳይና ክሮሺያ ነበሩ። ከባድ ውድድር ነበር። ፈረንሳይ ዋንጫ በልቷል። ሰለሞን ክፍሌ ዝርዝራለሁ።
በቅድሚያ ለዋንጫው ፍጻሜ የደረሱትን ሁለቱን ቲሞች በንጽጽር ለማስቀመጥ ፈረንሳይ የዓለም ዋንጫን እንደ አውሮፓውያን ዘመን አቆጣጠር በ1998 አንስታለች። በ2006 በሁለተኝነት አጠናቃለች። ክሮኤሽያ ለፍጻሜ ስትደርስ የመጀመሪያዋ ነው። በግማሽ ፍጻሜው ክሮኤሽያ ግዙፉን የኢንግላንድ ብሔራዊ ቡድን፣ ፈረንሳይ ደግሞ ቤልጅየምን አሸንፈው ነው ለዛሬው የዋንጫ ፍጻሜ የደረሱት። የሁለቱም ቡድኖች አሰላለፍ ከግማሽ ፍጻሜው ምንም የተለየ ነገር የለውም። የጀመሩት በሙሉ የቀድሞዎቹ ነበሩ። የፈረንሳዩ ብሔራዊ ቡድን አሰልጣኝ ዲዲር ዴሻም ቲማቸውን ለ1998ቱ ዋንጫ እንዲሁም የማርሴይን ክለብ ለ1993ቱ ሻምፒየንስ ሊግ ለድል ያበቁ ናቸው። በ24 ዓመታቸው ዋንጫውን ለማንሳት ወጣቱ አምበል ለመሆንም የበቁ የእግር ኳስ ተጫዋች ናቸው። በአጠቃላይ ፈረንሳይ ይህን ሁሉ አቅም አጠራቅማ ነበር የገባቸው። ጨዋታው በሉዥንኪ ስቴዲየም 12 ሰዓት በኢትዮጵያ አቆጣጠር ተጀመረ። በተጀመረ በ18ኛው ደቂቃ ፈረንሳይ ቀዳሚዋን ጎል አገኘች። 1-0 በመምራት ላይ ያለች በ27ኛው ደቂቃ ክሮኤሽያ ያቻዋን ግብ በድንቅ ሁኔታ አስቆጠረ። ስታዲየሙ በጩኸት ተናጋ። ብዙም ሳይቆይ በ35ኛው ደቂቃ ላይ ፈረንሳይ የፍጹም ቅጣት ምታገኘ ግሪዝማን መታና አገባ። 2-1 ፈረንሳይ መምራት ያዘች። በዚህ ውጤት እረፍት ወጡ። ፖግባ በ59ኛው ደቂቃ ከርቀት ያገባት ድንቅ ጎል ለፈረንሳይ አሸንፎ ዋንጫ ማንሳት ያስቻለ ወሳኝ ጎል ሆኗል። በ64ኛው ፈረንሳይ አራተኛዋን አግብታለች። ከዚያ በኋላ የነበረው ጨዋታ በተለይ የክሮኤሽያ ደጋፊዎች ተስፋ የቆረጡበት ሆኗል። በ68ኛው ደቂቃ ላይ በፈረንሳዩ በረኛ ስህተት የተገኘች ኳስ ለክሮኤሽያ ሁለተኛዋ ጎል ምክንያት ሆኗል። ውጤት ፈረንሳይ 4 ክሮኤሽያ 2። ፈረንሳይ ዋንጫውን ወስዷል። የሦስተኝነቱን ስፍራ ትላንት ኢንግላንድን ያስደነገጠው የቤልጅየም ብሔራዊ ቡድን አግኝቷል።
እናመሰግናለን ሰለሞን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በቪኦኤ 24 ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ እሁድ ሐምሌ 8 2010 ምሽት ልዩ ፕሮግራም ነው።
የጠቅላይ ሚኒስትሩ ጥቅስ የመጨረሻ የሰላም ጥሪ የጥቅስ መጨረሻ ተንታኞችን ይዘናል።
መሪዎች ህዝብ ሲሸቱ መሪዎች ህዝብ ሲሉ ይሄ ያልተዋጠላቸው በድሮ እንትን የተፈፉ ካድሬዎች አሉ። እነሱን የግድ ማስታገስ መኖር አለበት።
አቶ አበባው አያሌው፣
እዚህ መልኩ ኢትዮጵያ ውስጥ አሁን ልክ ጠቅላይ ሚኒስትሩ እንዳሉት የተለያዩ ቦታዎች ችግሮች አሉ። ህግ የመጣስ ችግሮች ኦፍኮርስ። እነዚህ ችግሮች ምንድን ናቸው ተብሎ ቢጠና ጥሩ ነው። ምንድን ነው ምንጫቸው? ፖለቲካል ናቸው ወይስ ተራ የህግ ጥሰቶች ናቸው? እነሱ እሱ ጥናት የሚጠይቅ ይመስለኛል።
አቶ ሙሉጌታ አረጋዊ፣
ሽግግር ውስጥ በዛ አምባገነናዊ ስርዓት ውስጥ ከፍተኛ ጥቅም ያገኙ ወንጀል ሲሰሩ የነበሩ ግለሰቦችና ቡድኖች አንደኛ ጥቅማቸውን ለማስከበር፣ ሁለተኛ ደግሞ ከተጠያቂነት ለማምለጥና አጋብተው የያዙትን ንብረት ፕሮቴክት ለማድረግ ለውጥ እያመጣ ያለው አመራር እነሱን ወደ መቅጣትና በተለይ ደግሞ የኢኮኖሚ ሪዲስትሪቢሽን ማድረግ እንዳይችል እሳትን በማጥፋት እንዲጠመድ የማድረግ ስልታላቸው።
አቶ ጃዋር መሐመድ ይዘናቸዋል።
አብራቸውን ቆዩ። አሁን ወደ መጀመሪያው ዝግጅት እናልፋለን።
አዲሱ ቅድም ዜና ስታነብ የዜናውን መንፈስ የዛሬውን የሚሊኒየም አዳራሽ መንፈስ ለመጠቃቀስ ስትሞክር ነበርና እንዴት አገኘኸው? ምን እስከታተል ነበር አንተ? አንድ አይነን
ቅድም አንድ አይነን ቋንቋ
አንድ አይነን አዲስ አበባ ላይ አርገ
ለዚህ ነው ዜና ያጠረብኝ። ድንቅ ነው ግን የአዲስ አበባ ይበልጣል በእውነቱ።
በጣም የደመቀ በጣም የሚገርም ሌላ የዋንጫ አይነት መድረክ ነበር አዲስ አበባ ላይ የታየው። እንዲህ የጋለ መድረክ ሳይታይ ብዙ ጊዜ ሆነ። ኢትዮጵያና ኤርትራ እኮ ላለፉት 44 እና 45 አመታት በእንደዚህ አይነት ውጥረት በእንደዚህ አይነት ደማፋሳሽ ውጊያዎች ውስጥ ያለፉ አይመስልም ነበር። የዛሬውን መድረክ ላይ አይደለም እንዴ?
ንገርም ነው ትላንትና ሻለቃ ዳዊት አንድ ላይ ተናገሩት። ዛሬ እኔ ላይ ሊፈጸም ጥቂት ጊዜ ራወጣኝ እኔ ቆፍጣና ወታደር ነኝ አልቅ ሻለቅም ብለዋል። አልተነፈረቅኩም ብለዋል። ፕሬዝዳንት ኢሳያስ በአማርኛ ሲናገሩ ነው ደግሞ ባላቃቸውም አዲስ አበባ ዩኒቨርሲቲ ተጓደኞቻቸው ጋራ በአማርኛ ሲያወሩ ታዩኝ።
ንገርም ነው እና በጣም ብዙ ሌሎች የምናቃቸው ነገሮች አሉ። በነገራችን ላይ አማርኛን በተመለከተ አሁን ማናነሳቸው ግን እንዳልከው ይሄ ራሱ አንድ ትልቅ ለውጥ ነው፣ ትልቅ እድገት ነው። እና ጠቅላይ ሚኒስትሩም ኢሱ ይያሉ አንተ ይያሉ ነበር የሚያናገሩአቸው አዳራሽ ውስጥ የተሰበሰበው ህዝብ ኢሱ ይያለ ሲጮህ መስማት አዲስ አበባ ላይ በጣም የሚገርም ነገር ነበር። በዚሁ መድረክ ላይ በነገራችን ላይ ሙሉን ምሽት ሪፖርተራችን መለስካቸው አማሃ ተገኝቷል። አሁንም እዛው አካባቢ ነው ያለው። መለስካቸው ትሰማናለህ?
እንዴት አመሸ?
እንዴት አመሻችሁ? እየሰማችሁ ነው?
እንደምን አመሸ መለስካቸው? እስቲ
እንዴት ናችሁ?
ደህና ነን። እስቲ እንደው ጠቅለል አድርገህ እስቲ ከመጀመሪያው ምን አይነት መንፈስ ምን አይነት ሁኔታ እንደነበረ እዛ መሃሉ ያለና እኛ በቴሌቪዥን ስንከታተል ነበርና መሃሉ ላለ ሰውና በቴሌቪዥን ለሚከታተል ሰው ያለው ስሜት መንፈስ ትንሽ ለየት ይላልና እስቲ ጠቅለል አድርገህ ባጭሩ ንገረን።
ከመጀመሪያው ጀምሮ ከመግቢያው አካባቢ ጀምሮ ከዘጠኝ ሰዓት አካባቢ ጀምሮ ያለው ሰልፍ የሚገርም ነበረ። ለመግባት እና በጣም በችግር ነው የተገባው። እዛ ደግሞ እንዳያቸውት እናንተም በሺዎች የሚቆጠር ህዝብ ነው ያለው እና ልክ እነሱ መሪዎቹ ሲገቡ በስክሪን ሲታዩ የሰው ጩኸት ቦታ ኢሳያስ አብይ የሚለው ጩኸት ሌላ ነበረ፣ የጋለ ነበረ። በዚህ ሁኔታ ነው እንግዲህ የተቀበላቸው። ከዛ በኋላ ሁለቱ የሃይማኖት አባቶች የክርስትና እምነት ተከታዮች እና የእስልምና እምነት ተከታዮች ጸሎት አደረጉ። ከዚያ በኋላ ነው እንግዲህ የጀመረው። ዘፈን ነበረ፣ የተለያዩ ምናምን ነገር ነበረ ብቻ።
እና እንግዳውም ትልቅ የሆነ የሰላምታና የፍቅር መልእክት ነው ይዘው የመጡት ያሰሙት።
ትክክል።
ክቡር የኢትዮጵያ ሕዝብ፣ ክቡር ዶክተር አብይ አህመድ አሊ፣ የኤርትራን ሕዝብ የሰላምታና የፍቅር መልካም ምኞት የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ።
የእንኳን ደስ ያላችሁ መልእክት እንግዲህ በትክክል የደረሰ ይመስላል። እና መለስካቸው እንግዲህ እርቅ ወረደ፣ ሰላም ተበሰረ ማለት ነው።
ወረደ፣ ሰላም ተበሰረ። ማብሰሪያውም ይሄ ዛሬው ምሽት መሆኑን እንዳንዘነጋ። ከዚያ በኋላ እንግዲህ የቀጠሉት ጠቅላይ ሚኒስትሩ ነበሩ። ጠቅላይ ሚኒስትሩ የቀጠሉት ስለ አስቀድመው የተናገሩት ለነገሩ ጠቅላይ ሚኒስትሩ አብይ አህመድ ነበሩ እና እሳቸው በንግግራቸው ካነሷቸው ዋና ዋና ነገሮች መካከል የግጭትና የፍጭት ግን በግጭትና በፍጭት መካከልና በማጥፋትና በመጣፋት መካከል ልዩነት እንዳለ በደንብ አስምረው ተናግረውበታል። ልዩነት እንደሚያስፈልግ ለምሳሌ ሁለት ሰዎች ምንም የማይለያዩ ከሆነ አንዱ አያስፈልግም የሚል ነገር ነበር ያነሱት እና በልዩነት ሳት ይወለዳል፣ በልዩነት እንቅስቃሴ ይፈጠራል፣ በልዩነት የመሳሰሉ ነገሮች ሁሉ ይኖራሉ፣ እውቀት ብርሃን ይፈጠራል አይነት ነገር የሚሉት። እስቲ እንግዲያው ይህንን ነገር እንዴት እንደሚያስፈልግ ካየን በኋላ ስለ ቦዲ ማስ ደግሞ ያወራሉ። ቦዲ ማስ መሰረታዊ የስሜት ነገር ነው።
አሁን መለስካቸው መለስካቸው እስቲ አሁን የገለጽከውን ነገር ስለ ልዩነት አስፈላጊነትና ሌሎችም እንደዚህ ያነሷቸውን ሐሳቦች ከጠቅላይ ሚኒስትሩ ካንደበታቸው ሲቀንጨብ አድርገን እንስማ።
ሁለት ሰዎች በሁሉ የሚስማሙ በምንም የማይለያዩ ከሆነ አንደኛው ሰው ያስፈልግም የሚያክለው ነገር የለምና፣ ልዩነት ካወቁበት አትራፊ ነው። ሰበቃ ግጭትና ፍጭት ባይኖሩ እሳት ባልነደደ ነበር።
እንግዲህ መለስካቸው እንዳልከው ቀደም ሲልም ይሄንን ነው የተናገሩትና የልዩነትን አስፈላጊነት፣ የመተባበርን፣ የመደማመጥን፣ የመተጋገዝን፣ የመረዳዳትን አስፈላጊነት እንደዛም ሆኖ ደግሞ የዚህን ፍጭት አስፈላጊነት ነው ጠቅላይ ሚኒስትሩ የተናገሩት። ወደ ክፋት ወደ መገዳደል የሚወስድ ነገር እንደሌለ ነው የልዩነት መኖር የተናገሩትና በአብዛኛው የዛሬው ንግግራቸው ፍልስፍናዊና ገቢራዊው ወይም ደግሞ ይሄ ገሃዳዊው ዓለም እና ህይወትን ያዋሃዱበት ትንታኔ መሰል ንግግር የነበረ ይመስላል። አይደለም እንዴ?
የነደን ፍልስፍና አንስተው እንደውም ፍልስፍናችን በአንዳንድ ሰዎች ዘንድ እንደ መሰረታዊ እንደሆነው የግሌች ዘዴ ቦዲ ማስ ነው ማለት ነው አድርገው ይወስዱታል። ከዚያ ግን ይለያለኛ ከዚያ የመደመርና የአንድነት ፍልስፍና ወይም የመደመር ፍልስፍና ያስረዳሉ በዝርዝር። ከዚያ በኋላ የማካፈል የመደመር የመስም ሁኔታዎች እንዳሉ በዚህ ፍልስፍና ውስጥ ያገነዘቡና ከኤርትራ ጋር ዛሬ በተፈጠረው እርቅና ከአቶ ኢሳያስ ጋር ምን እንደሚካፈሉ ሲያሳዩ የኢትዮ በሁለቱ መሪዎችና በሁለቱ ሀገሮች መካከል የሚፈጠረው አንድነት አሰብንም ጭምር ብንካፈል ያደርገናል ብለው ይላሉ። እስኪ እሳቸው እንስማ።
ከዋናው የማትማቲክስ እሳቤ የሚለየው እኔና ኢሳያስ ስንደመር እኛ ሆነን ስለምንባዛ ነው። መባዛት ብቻ ሳይሆን ግን የኛ የመደመር ሞቶ መቀነስም አለ። የኛ የመደመር ሞቶ የሚቀንሰው በደል፣ ቂም፣ ክፋት፣ ጥላቻ፣ ስንፍና፣ ቀማኛነት፣ ሀገር አለመውደድ፣ ህዝብን አለማገልገል ይቀነሳሉ። የመቀነሻው መሳሪያ ደግሞ የማስያው ቱል ደግሞ ይቅርታ፣ ምህረት፣ ደግነት፣ ፍቅር ይባላሉ። የኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ፣ ከእዙ ወደ አፎም ጋር የምንካፈለው አሰብ ይሆናል።
እሺ መለስካቸው፣ ጠቅላይ ሚኒስትሩ እንግዲህ ሌሎች የሚያነሳሷቸው ነጥቦች ነበሩና ሲጠቅልል አድርገህ ደግሞ አሰማን መልእክቶቻቸውን።
ከዚያ በኋላ እንግዲህ እሳቸው ያተኮሩት በተቻለ መጠን ከዚህ በኋላ የሚቀጥለው ነገር የመካፈል፣ የመደመር፣ የመቀነስን ነገር ያነስና በተለይ ወደ ጥፋት፣ ወደ ቂም፣ ወደ ጥላቻ እንዳይኬድ ያሳስባሉ። ግን ጥፋት መካከል ደግሞ ቅጣት እንዳለ ያጠፋ ይከታል። ግን የኛ ደግሞ ባህል ጨዋን አይ አንተናይ ማርኬት ወይም አይሸልም ወደዚህም ደግሞ መመልከት አለብን የሚል ነገር አንስተዋል። ከዚያ በኋላ ግን እንደውም አቶ ሳይያስ ግን ተናገሩ ከሳቸው ካበቁ በኋላ ትዝል እንደሆነ አቶ ሳይያስ ያንን ቅድም መልያችን ያረከውን መልስ ካሰሙ በኋላ ያተኮሩት ከዚህ በፊት የነበረውን ወደኋላ ትተን አብረን ለመጓዝ ተዘጋጅተናል ሲሉ እንዲህ ብለዋል። እስቲ እሱን እንስማ።
ማንም ፍቅራችንንና ስምመታችንን ለመበተንና ለማዋቅ እርጋታችንና እግራታችንን ለመሸበር ለማጥቃት ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም።
እንግዲህ ከዚህ በኋላ በአንድነታችን የድሮውን ያለፈውን ኪሳራ ለማካካስ በጸጸት የተነሱ ነው የሚመስሉትና የሁለቱን ህዝቦች አንድነት ወደፊት ለማስቀጠል ልማት ለማስቀደም እንደተነሱ ነው የሚያሳየው። በአጠቃላይ ግን መድረኩ ይህን ብቻ ለማስተናገደው ብዙ ነገር ታይቷል፣ ብዙ ነገር ተብሏል። ዛሬ እንደውም ጠቅላይ ሚኒስትሩ ንግግር እንደሰማነው ከሆነ ሰምታችሁ ታላንተም የቀድሞ ጠቅላይ ሚኒስትር ታምራት ላይን የሚመገኘት ሁሉ ዛሬ ነው የሰማነው። ሰምታችሁ ግን አላውቅም። እንግዲህ ለማንኛውም
ዜና ነው አሁን የምትነግረን።
አዲስ አበባ መግባችሁ
አሁን ካንተ ነው እየሰማን ያለ ነው እና ዜና ነው።
አዎ፣ እና የድሮቹን የቀደሙትን ባለስልጣናት ሲጠቅሱ የእሳቸውን እያመገኘት ነግረውናል። ሌላውንም እንግዲህ
አሁን ፕሬዚደንት ግርማ ወልደ ጊዮርጊስም ተገኝተው እንደነበር አይተናል።
ሌላ አቤት
ፕሬዚደንት ግርማ ወልደ ጊዮርጊስም ተገኝተው እንደነበር አይተናል እዛ።
አዎ፣ እና ብዙ ነገር አለ እንግዲህ ነገ በስፋት ይጀምራለሁ።
መልካም እንደው ሳንጠቅስ እንደው ማንወጣው ነገር አንድ ትልቅ ሐሳብ እዚህ ጋር ጠቅላይ ሚኒስትሩ የተናገሩት በተለይ ኢሱ እያሉ ለኢሳያስ አፈወርቂ ክሬዲቱን እየሰጡ የተናገሩት ነገር ከሰላምና ነጻነት ውጪ ብልጽግና የማይተገበር ህልም ነው። ሀገር እንደ ሰው ናት። እኛ እንደሆነው ትሆናለች፣ ስንከባበር ትከብራለች፣ ስናድግ ታድጋለች ብለው ነበር ጠቅላይ ሚኒስትሩ። እዚህ ላይ እንደው ትልቅ ትኩረት ለመስጠት ነው ይሄንን ያነሳው። ለሳንጠቅሳት እንዳናልፍ ነው አዲሱ መታነሳለ ጥያቄ።
ምንም የለም እናመሰግናለን። በነገራችን ላይ ግን መለስካቸው የታዳሚዎቹን ስብጥር እንደው ልብ ብለማለት ይችላል። ለምሳሌ ትግርኛ ተናጋሪዎች በተለይ ኤርትራውያን ስለመኖራቸው እንዲህ እንደ አቶ ታምራት አዲስ ነገር ተነግረን እንደሆነ
በተለይ ስለ ኤርትራውያን መኖር አለመኖር አላውቅም፣ ግን በትላንትና እንደተመለከትኩት አለ ጥርጥር እንደሚኖሩ እርግጠኛ ነኝ።
አስተያየቶቻቸውን ነገ ምናልባት ሰሞኑን ታደርሰናለን።
አዎ፣ ስብጥሩ ግን ባይገርም በእድሜ ደረጃ ነው ማለት አሁን የሚታየውን በግልጽ ከትልቅ አዛውንት እስከ ህጻናት ድረስ ነበሩ። በአስር ሺዎች በሚቆጠር ህዝብ ስብስብ መሀል
እናመሰግናለን መለስካቸው። ነገ እንዳልከው ዘርዘር ያለ ዘገባ ደግሞ እንጠብቃለን ያነጋገርካቸውንም ሰዎች ይዘን። ደህና እምሽ።
መልካም ሰላም።
ወደሚቀጥለው ዘገባ እናልፋለን። ሰለሞን፣ በነገራችን ላይ መለስካቸው ድል ካገኘ አቶ ታምራትንም አናግሮ ነገ እንደ አስተያየት ቢልክልን መልካም ነው።
ጥሩ መልእክት ነው።
በትናንትናው ምሽት በሐዋሳ ከተማ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በሚያሳፍር ሁኔታ ኢትዮጵያ ውስጥ ሰዎች አሁንም እየሞቱ መሆኑንና አሁንም ሰዎች ወጥተው መግባት እንዳልቻሉ ገልጠው ይህን ድርጊት ለሚፈጽሙ ሰዎችም የመጨረሻ የሰላም ጥሪን አቀርባለሁ ብለዋል። ጽዮን ግርማ ሶስት ሰዎችን በዚህ ጉዳይ ላይ አነጋግራለች።
ለሶስት ቀናት ይፋዊ ጉብኝት በኢትዮጵያ ለሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሐዋሳ ከተማ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የኤርትራ ሕዝቦች አብረው ተወልደው አብረው ያደጉ መሆናቸውን ገልጸው ዛሬ የሚቀደደው ጥቁር መጋረጃ እንጂ አዲስ የሚገነባ ነገር የለም ካሉ በኋላ ጉዳዩን ወደ ኢትዮጵያ መልሰው የሰላም ዋጋ አሁንም ያልገባችሁ ባካችሁ ከዚህ ተማሩ ብለዋል። ይህንን ንግግራቸውን በተመለከተ ሶስት እንግዶች አስተያየት እንዲሰጡበት ጋብዣለሁ። የአዲስ አበባው ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌው፣ በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ፣ በእርግጥ አቶ ሙልጌታ አሁን እዚህ ዋሽንግተን ዲሲ ውስጥ ይገኛሉ፣ እንዲሁም የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ናቸው። በጉዳዩ ላይ አስተያየት ከመስጠታችሁ በፊት የጠቅላይ ሚኒስትር አብይ አህመድን ንግግር እንስማ።
አንዳንድ የሰላም ዋጋ ገና ያልገባችሁ በደቡብ፣ በኦሮሚያ፣ በሶማሌ አንዳንድ አካባቢ ያላችሁ ኢትዮጵያውያን ሰላም ምን ያክል አስደሳች ነገር እንደሆነ አይታችሁ እባካችሁን ዛሬ እንኳን ተማሩ። ኢትዮጵያ ውስጥ በሚያሳፍር ሁኔታ ዛሬም ሰዎች ይሞታሉ። በሚያሳዝን ሁኔታ ሰዎች ወጥተው መመለስ ይቸገራሉ። ይሄን ነገር የምታደርጉ ያሰባችሁ ወይ የተገዛችሁ ሰዎች ከዚህ ተምራችሁ ወደ ፍቅር ጎዳና እንድትመጡ ምናልባት የመጨረሻ የሆነ ጥሪን ላቀርብላችሁ ፈልጋለሁ።
አቶ አበባው አያሌው፣ እንግዲህ እንደሰማችሁ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በኢትዮጵያ ውስጥ ሰዎች ይገደላሉ፣ ይሞታሉ፣ የመንግስት ታጣቂዎች ይገድላሉ በሚል ሌሎች መንግስቱን ነው ሲከሱ የሚሰማው። አሁን ደግሞ መንግስቱን የሚያስተዳድሩት ሀገሪቱን የሚመሩት ጠቅላይ ሚኒስትር በአንጻሩ እያሉ ነው ኢትዮጵያ ውስጥ ሰዎች ይገደላሉ፣ ሰዎች ይሞታሉ እያሉ ያስጠነቀቁ ነው። እና ምን አስተያየት አላችሁ በዚህ ላይ? ማንን ነው የሚያስጠነቀቁት? ምንድን ነው ይሄ መልእክት? አቶ አበባ አያሌው ከአዲስ አበባ ዩኒቨርሲቲ።
እኔ ይሄ ግልጽ መልእክት ይመስለኛል። እስካሁን ሁለት በጣም የታገሷቸው ነገሮች አሉ። አንደኛ በድሮ የተመሰረተ ካድሬ አለ፣ ያው ህወሓት በምታንጸው እሷ ሰርታ ባለበሰችው የሚጓዝ አሁን ደግሞ መሪዎች ህዝብ ሲሉ ይሄ ያልተዋጠላቸው በድሮው እንትን የተፈፉ ካድሬዎች አሉ። እነሱን የግድ ማስታገስ መኖር አለበት። ሁለተኛ ደግሞ ትልቁ ነገር ምንድን ነው? ይሄ ጥቅም የተነካባቸው አሉ። ሀገሪቱ ውስጥ ምን አለ? አንደኛ ሳይሰሩ ጥቅም ያጋበሱ ሳይሰሩ ሁሉን ነገር እንደው የብልጽግና ማማ ላይ የወጡ ሰዎች አሉ። እነዚህ ናቸው የሀገሪቱን ወደኋላ እንመለሳለን ሮም አያስፈልገንም። ግጭቶች ሲፈጠሩ በየቦታው ላይ የሚፈጠሩት ሰው ከሰው አልግባባ ብሎ ሳይሆን ትልቁ ነገር ምንድን ነው? ሁለት አንደኛ በካሬ በኩል፣ ሁለተኛ ደግሞ በጥቅመኞች በኩል፣ በእነዚህ በኩል ያሉ ሰዎች መታገስ አለ ስታተስ ኮውን ማስጠበቅ ይፈልጋሉ፣ የድሮውን ማለት ነው። ይሄ ነው ትልቁ ነገር። ይሄንን ግን እንግዲህ ጠቅላይ ሚኒስትሩ የሚታገሱ ከሆነ አይ ለውጡም ላይታወቅ ነው። እነዚህ ሰዎች የሚያስታግሱ ከሆነ ግን የወደፊት እርምጃ ነው ብዬ ወስደዋለሁ። ሲሆን
በጣም አመሰግናለሁ። እስቲ አቶ ሙልጌታ አረጋዊ፣ እርሶም የአዲስ አበባ ዩኒቨርሲቲ መምህር ኖት፣ በእርግጥ አሁን ዋሽንግተን ዲሲ ቢገኙም እስቲ የእርሶን አስተያየት እንስማ በዚህ ላይ።
እኔ በሁለት መንገድ ነው ማየት የምፈልገው። አንደኛው ማንኛውም መንግስት ህግና ስርዓት የማስከበር ኃላፊነት አለበት እና ጠቅላይ ሚኒስትር አብይም እንደ መንግስት መሪ ህግና ስርዓት ሲደፈር ወይም ሲጣስ የማስከበር ግዴታ አለባቸው። ሰው በዚህ መልኩ ኢትዮጵያ ውስጥ አሁን ልክ ጠቅላይ ሚኒስትሩ እንዳሉት የተለያዩ ቦታዎች ችግሮች አሉ፣ ህግ የመጣስ ችግሮች። ኦፍኮርስ እነዚህ ችግሮች ምንድን ናቸው ተብሎ ቢጠና ጥሩ ነው። ምንድነው ምንጫቸው? ፖለቲካል ናቸው ወይስ ተራ የህግ ጥሰቶች ናቸው? እሱ ጥናት የሚጠይቅ ይመስለኛል። ለማንኛውም ያፈለገው አይነት ጥሰት ፈጽም መንግስት ተከታትሎ አጥንቶ እርምጃ የመውሰድ መብት አለው። በሌላ በኩል እስካሁን ግልጽ ያልሆነው ጠቅላይ ሚኒስትሩ ራሳቸው ምን ብለዋል? እስካሁን የነበረው መንግስት ፖሊሶች ሰዎች የሚደበድቡበት፣ የህግ የበላይነት ያልታየበት፣ ጭራሽ ሰዎች እስር ቤት የሚደበደቡበት፣ አክቹዋሊ መንግስት ራሱ ቴሮሪስት ያሉበት ያሉት መንግስት ነው ያለው ስልጣን ላይ። እና በሌላ በኩል ህግና ስርዓት ስታስከብሪም ስርዓት አለው አሰራር አለ እና ለዛም የሚሆን የህግ ስርዓት አለ ወይ? እንዴት ነው የሚከበረው ህግና ስርዓት? ስለዚህ የእነዚህ ሁለቱ በባላንስ በቃል በአንድ በኩል ስራቸው እንዲሰሩ ህግና ስርዓት ማስጠበቅ አለባቸው፣ በሌላ በኩል ደግሞ ህግና ስርዓቱ የሚጠብቁት ህጋዊ በሆነ መንገድ መሆን አለበት። እና እነዚህ ሚዛናቸው እስከተጠበቀ ድረስ ጠቅላይ ሚኒስትሩ ያሉት እውነታቸው ነው ብዬ አስባለሁ።
በጣም አመሰግናለሁ አቶ ሙልጌታ። አቶ ጀዋር መሐመድ የኦሮሚያ ሚዲያ ኔትወርክ እንደዚሁም በኢትዮጵያ የፖለቲካ ጉዳይ ቀንደኛ ተሳታፊ ሆነው ቆይተዋል እና ለእርሶም ተመሳሳይ ጥያቄ ነው ማነሳው። ግን አያይዤ እንደዚህ አይነት ግድያዎች ካሉ፣ የህግ ጥሰቶች ካሉ ፖለቲካ ናቸው ወይም ደግሞ ተራ ወንጀሎች ናቸው የሚለው የሚጣራው በእንደዚህ ያለ ማስጠንቀቂያ ነው ወይ? የህግ ስርዓት ተቋማት ቶሎ መገንባት ወይም እነሱ ስራቸው እንዲሰሩ ማድረግ አስፈላጊ አይደለም ወይ?
ለዚህ ችግሩ መንስኤ ሁለት ይመስለኛል። አንዱ እንደ ተፈጥሯዊ የናቹራል ፕሮሰስ የሚፈጥረው ነገር አለ። ሁለተኛው ማኒፑሌሽን ደግሞ የሰው ሰራሽ አይነት ሂደት አለ። ተፈጥሯዊ የምንለው ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርገው ሽግግር ውስጥ የሚመጣ ለውጥ አለ። በአምባገነናዊ ስርዓት ውስጥ የጠመንጃ አገዛዝ ነው ያለው። ሰው ህግን የሚያከብረው ጠመንጃን ስለሚፈራ፣ ወታደራዊ ኃይሉን ጭቆናን ስለሚፈራ ነው። ዲሞክራሲያዊ ስርዓት ውስጥ ደግሞ ሰው ህግን ስለሚያከብር ነው የሚገዛው። እናም ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርግበት ወቅት በፍጥነት የጠመንጃ ህግጋትን ሌሎች ህጎች በዲሞክራሲ ህግጋት ካልተካናቸው ክፍተት ይፈጠራል። በዛ ክፍተት ውስጥ ህግ አልበኝነት ሎውለስነስ እየተፈጠረ የሚሄድበት ሁኔታ አለ። አንዱ ይሄ ነው መረዳት ያለበት። ሁለተኛው ደግሞ ልክ እንደ አሁን እንዳልኩ ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርገው ሽግግር ውስጥ በዛ አምባገነናዊ ስርዓት ውስጥ ከፍተኛ ጥቅም ያገኙ ወንጀል ሲሰሩ የነበሩ ግለሰቦችና ቡድኖች አንደኛ ጥቅማቸውን ለማስከበር፣ ሁለተኛ ደግሞ ከተጠያቂነት ለማምለጥና አጋብተው የያዙትን ንብረት ፕሮቴክት ለማድረግ ለውጥ እያመጣ ያለው አመራር እነሱን ወደ መግዛትና በተለይ ደግሞ የኢኮኖሚ ሪዲስትሪቢዩሽን ማድረግ እንዳይችል እሳትን በማጥፋት እንዲጠመድ የማድረግ ስልት አላቸው። ዲፕ ስቴት የምንለው ማለትም በተለይ በደህንነት ውስጥ በኢኮኖሚ ውስጥ ከፍተኛ ተጽዕኖ ያላቸው ግለሰቦች ይሄን ሊያደርጉ የሚችሉበት ሁኔታ አለ። ሁለቱን አብረው ነው ይሄ። ይህ ከሆነ ግን ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለበት? ዛቻው ብዙ የሚያዋጣ አይመስለኝም። ከዚህ በፊትም ስለ የነበረው ነገር አለ። የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል። በመንግስት ደረጃ በጠቅላይ ሚኒስትሩ ዲሊጂትማይዝ ተቀባይነት አጥቷል። ይህ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል።
ሶስቱንም እንግዶች አመሰግናለሁ። ነገር ግን እንግዶቹ ምን መደረግ አለበት በሚለው የመፍትሄ ሀሳብ ላይ የሰጡትን ማብራሪያ በነገው ምሽት ፕሮግራማችን ይዘን እንመለሳለን።
ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ37 ከርታ ከሰላሳ 2 ደቂቃ
ትላንትና የጀመርነው ዛሬ ልንቋጭ የምንሞክረው አንድ ውይይት አለ። የፕሬዝዳንት ኢሳያስ አፈወርቂን የኢትዮጵያ ጉብኝት አስታኮ ከቀድሞ የኤርትራ ዋና አስተዳዳሪና በኋላም የውጭ ጉዳይ ምክትል ሚኒስትር ሻለቃ ዳዊት ወልደጊዮርጊስ ጋር የተጀመረ ውይይት ነው ሰሎሞን ያካሄደው። በነገራችን ላይ ሻለቃ ዳዊት ዛሬ እያሉ የሚናገሩት ትናንትና መሆኑን ማስታወስ እንወዳለን። ዛሬ ይላሉ፣ ግን ትናንት ነው ዛሬ ያሉት። ሰሎሞን አባተ ነው እንዳልኩት ያናገራቸው ነው።
ሻለቃ እንግዲህ እርስዎ የኤርትራን የዛሬ መሪዎች በደንብ አድርገው ያውቃሉ። ዛሬ ያለውን ግንኙነት በቅርብ የሚከታተሉ ሰዎች የሚገልጿቸው አንዳንድ እንደው የሚያንጸባርቋቸው ስጋቶች አሏቸው። ሻዕቢያ ኢትዮጵያን ለመበታተን የቆመ ኃይል ነበር ኤርትራን ለማስገንጠል ብቻ ሳይሆን የሚሉ አሉና በዛሬ ግንኙነቶችም ላይ ጥርጣሬ ያላቸው ሰዎች አሉ። ምንድን ነው የእርስዎ ሀሳብ በዚህ ላይ?
ሊሆን አይችልማ። ምክንያቱም በደንብ ከተገነዘብነውና ጂኦፖለቲካውን ካየንና የኢትዮጵያና የኤርትራን ሁኔታ በደንብ ከተገነዘብነው አንዱ አላንዱ ሊኖር አይችልም። ኢትዮጵያን 90 ሚሊዮን ሕዝብ ሽብር ላይ ጥሎ ኤርትራ ለብቻ ሊኖር አይችልም። እንዲሁም ለኤርትራ የሚበጀው ጠንካራ ሰላማዊ አንድነት የተጠበቀ ኢትዮጵያ ነች ለእነሱ የምትበጀው። ምክንያቱም ኢትዮጵያ ላይ ትርምስ ጠቅላላ ኤርትራ ነው የሚያበላሸው፣ ምንም ጥርጥር የለውም። ኤርትራ ላይ ያለ ብልሽት ኢትዮጵያንም በተወሰነ መልኩ ያደፈርሳል። ስለዚህ ሁለቱ አብረው ሊሄዱ የሚችሉ ናቸው እንጂ አንዱ አንዱን ረብሾ ሊኖሩ አይችሉም። ያየ ነው እስከዛሬ ድረስ።
ይህንን መሪዎቹ በጥልቀት ይገነዘባሉ፣ አሁን ያለውን ወደፊት የሚመጣውንም
በተለይ ደግሞ ይመስለኛል እና
ስለሚያውቋቸው
አብይን አላውቀውም፣ ነገር ግን በኤርትራ በኩል ያሉ
አሁን ኤርትራን ማለት ነው
በጣም እንጂ በጣም እኔ አሁን በቅርብ የማውቃቸው መሪዎቹ ብዙ መድረክ ላይ አሁን ዋሽንግተን ዲሲ መድረክ ላይ አውጥቻቸዋለሁ። እንደውም ጠርቼ እስቲ ይሄን የምትናገሩትን ነገር ሲተናገሩ ህዝብ ፊት ብዬ ህዝብ ፊት ቀርበው ተናግረዋል። ምንም ያልጠራጠራቸውም በዚህ የኢትዮጵያ አንድነት ለኢትዮጵያ ብለው ሳይሆን ለራሳቸው አንድነት ለራሳቸው ሰላም የግድ የኢትዮጵያን አንድነት ይፈልጋሉ። ይሄ የዋህነት ነው። ኢትዮጵያን መፈራረስ ይፈልጋል። ኢትዮጵያን አፈራርሰው ኤርትራ ልትኖር አትችልም።
አዎ፣ ለነገሩ ይሄንኑ አሁን እርሶ የሚነግሩኝ ነገር ገና ይሄ ለውጥ ከመምጣቱ በፊት ፕሬዚዳንት ኢሳያስ ሲናገሩ ሰምቻለሁኝ። እኔ ራሳቸው ዋናው ነገር በሰው ውስጥ ያለው ጥርጣሬ እስካሁን ድረስ የነበረው አስተሳሰብ የሚፈጥረው ቅሬታ ስለሚንጸባረቅ ነው ያነሳውልዎት።
ልክ ነው።
ለመሆኑ ሻለቃ ዳዊት እርሶ ከልምድም አኳያ ከዝግጅትም በብዙ መንገድ በጣም ብዙ ሀብት በውስጦ ያለ ሰው ነዎት፣ እንደሚገባኝ ከሆነ ለዚህ ለውጥ ብዙ ሊያበረክቱ የሚችሉ ሰው ነዎት እና ምን ሊያደርጉ ይችላሉ እርሶ በግል እንደ ሻለቃ ዳዊት ወልደ ጊዮርጊስ?
ሻለቃ ዳዊት ወልደ ጊዮርጊስ ሸምግሏል። ሻለቃ ዳዊት ወልደ ጊዮርጊስ ሊያደርግ የሚችለው አሁን እንደምታውቀው የጥናት ማዕከል አቋቁም ያለሁኝ እና ይህ የጥናት ማዕከል የስትራቴጂክ ሴኩሪቲ ስታዲስ ነው። የአፍሪካ አፍሪካዊ የሆነ በአፍሪካዊ ስኮላርስ የሚደረግ ነው። በብዙዎቹ ቮለንቲርስ ነን አብዛኛዎቹ የምንሰራው ውስጥ እና ይህንን መምራትና በአፍሪካ ውስጥ ያለውን ስጋት ማንጸባረቅ ነው። የሴኩሪቲ ስጋት ማንጸባረቅ ነው። ይሄንን ማንጸባረቅና መምከር ነው። በተለይ ደግሞ አፍሪካ ቀንድ ላይ በቅርቡ አሁን የጻፍኩ ጽሁፍ የሳውዲ አረቢያና የኢራን ግጭት ምን ያህል ነው የአፍሪካ ቀንድ ላይ ሁኔታውን ሊያንጸባረቅ የሚችለው
የመንም ካለው ሁኔታ ጋር ተያይዞ። ልክ ነው።
ግን ቅድም ያላነሳሁት አንድ ነገር እዛ ብዙ ጊዜ በተለምዶ የምንለው ኤርትራ ዳር እንላለን፣ መሀል ሀገር እንላለን። አዲስ አበባን፣ ሸዋን እዛ አካባቢ መሀል ሀገር ሀይላንዱ መሀል ሀገር እንላለን። በስልጣኔ፣ በባህል፣ በሃይማኖታችን መሰረት በኢትዮጵያ ሕልውና ውስጥ በተጫወቱት ሚና ሲታይ መሀል ሀገር ኤርትራ ነች፣ ሸዋ አይደለም። ሸዋ በኋላ የመጣ ነው። ስልጣኔያችን የሃይማኖት፣ የባህል፣ የቋንቋ፣ የሁሉ ነገር የመጣው በዛ በኩል ነው። የመጣ ጦርነቶቻችን የመጡት በዛ በኩል ነው።
እነ ደብረ ቢዘንን ጨምሮ ማለት ነው።
ደብረ ቢዘን እኔ ካምፑ ጦር ሰራዊት ሆኜ ካምፑ ደብረ ቢዘን ስር ማህበር የምትባል ቦታ ነው። 2 ዓመት መጀመሪያ ምክትል መቶ አለቃ ሆኜ የሄድኩት ደብረ ቢዘን ስር ነበር የሰፈር ነው እና ደብረ ቢዘን ስር ሆነን ከዛ ወታደሮች የስፔሻል ፎርስ ነበር የምናሰለጥነው። በወር 2 ጊዜ እንወጣ ነበር ያን ደብረ ቢዘን
አዱሊስን እንደዚህ የመሳሰሉ ሁሉ የስልጣኔ በር ነው ያ አካባቢ ለኢትዮጵያ
ትልቅ ሰለሞን ትልቅ እንጂ።
እኔ በአጋጣሚ ብዙ ኤርትራውያን ጓደኞች አሉኝና እስካሁን ድረስ 2 ሀገሮች ከሆኑም በኋላ ኢትዮጵያን ሲጠሩ ኢትዮጵያ እያሉ አልነበረም የሚጠሩት። አሁን እርሶ ቢያነሱት ትዝ አለኝ፣ መሀል ሀገር ነው የሚሉት። ይህን አስታወሱኝ። ሻለቃ እርሶ በኢትዮጵያ በኩል ኤርትራን ካስተዳደሩ ሰዎች ቅድም ከዘረዘሯቸውና ሌሎችም ብቸኛ በሕይወት ያሉ ሰው ነዎት። እንግዲህ በዚህ ሁኔታ ውስጥ አሁን ሊያበረክቱ ከሚችሉት ትልቅ ሀብት ጋር በተለይ በዚህ በጸጥታው ቀላል ጉዳይ አይደለም አሁን ያነሱት ከእሱ ጋር እና ከሰላሙ ውጪ ኢትዮጵያ ከኤርትራ፣ ኤርትራ ከኢትዮጵያ ምን ያገኛሉ? ምን ይወራረሳሉ? ምን ያተርፋሉ? በቁሳዊም ይሁን በመንፈሳዊ መንገድ።
አዎ ጥሩ ነው። አንደኛ ስትራቴጂካዊ ነው። አንደኛው መጀመሪያ መታየት ያለበት ስትራቴጂካዊ ነው። ከኢትዮጵያ የበለጠ ኤርትራ ስትራቴጂክ አቀማመጥ አላት። ከባድ የሆነ የስትራቴጂክ አቀማመጥ አላት። ከዛ አንጻር በኤርትራ በኩል የሚመጣ ግፊት ሁሉ፣ የጸጥታ መደፍረስ ሁሉ በዛ በኩል የሚመጣ ከቀይ ባህር አሻግሮ ከየመን በጋልፉ በኩል
በአደን ባህረ ሰላጤ
በዛ በኩል የሚመጣው ሁሉ ነገር ኤርትራን የሚነካ ነገር ኢትዮጵያን የሚነካ። ስለዚህ ነምበር ዋን በጸጥታ አንጻር ሁለቱ ከተባበሩ ማንም አይነካቸውም እና የሁለቱ መተባበር አንዱ ለአንዱ ላይ መሳሪያ አይሆንም። ተባብረው ለመመከት ይችላሉ፣ ለመከላከል ይችላሉ በህልውና አንጻር። ያ አንድ። ሁለተኛ በኢኮኖሚ ረገድ ያው ሪሊ ሁለቱ በኤርትራም በኩል ሆነ በኢትዮጵያም በኩል ብዙ ምርቶች አሉ። በሁለቱም በኩል መደጋገፍ የሚችሉበት ኢትዮጵያ በእርሻ በኩል ብዙ ነገር አላት፣ በኤርትራ በኩል ደግሞ ብዙ የኢንዱስትሪ ነገሮች አሉ እና ኤክስፖርት የሚያደርጉበት ቦታ ባለመኖሩ ይሆናል እንጂ ኢትዮጵያ ከውጭ ኤክስፖርት ከምታደርግ አንዳንድ ቴክኒካል ነገሮች ኤርትራ የሚደረጉ አሉ። ኤርትራ በጣም በቴክኒካል ነገሮች በጣም ጎበዝ ናቸው። ያ ሰላም ይፈጠራል፣ ያ የኢኮኖሚ ልውውጥ ይፈጠራል። ሌላ ደግሞ የበለጠ የኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ኤርትራ ውስጥ ያለው የፖለቲካ ሁኔታ የተለያየ ሊሆን አይችልም። ከእንግዲህ ወዲያ አሁን ኤርትራ ውስጥ ባላቸው ችግር ምክንያት ብዙ ተጽዕኖ አለ፣ በንግግር ላይም ሆነ በጽሁፍም ላይ
ከነጻነት ጋር ከመብቶች ጋር የተያያዙ
ችግሮች አሉ። ይህን እናቃ ነገር ግን አሁን ይሄ መንገድ ሲከፈት ሁለቱ የተለያዩ ሊሆን አይችሉም በፍጹም። የግድ ሁለቱም አንድ አይነት ፖሊሲ ማንጸባረቅ አለባቸው። እስከ ዛሬ ድረስ የነበረው ምክንያት እንደምታውቀው ያው እስካሁን ስቴት ኦፍ ወር በጦርነት ላይ ስለነበሩ ከኢትዮጵያ ላይ ባይዋጉም እንኳን በጦርነት ሁኔታ ላይ ስላሉ በዚህ ምክንያት አንዳንድ አዋጆችን ማወጅ ነበረብን ነው የተባለ ኤርትራ ውስጥ። ያ ሁኔታ ይህንን ፖሊሲ እንዲያቅዱና በተግባር እንዲያውሉ ያስገደዳቸው ሁኔታ ዛሬ የለም ማለት ነው። ያ ከሌለ በተቻለ መጠን ብዙ ነገሮች ክፍት ያደርጋሉ፣ ነጻ ያደርጋሉ እና ህዝቡ ይተነፍሳል ማለት ነው። ህዝቡ ከተነፈሰና ነጻ ነቅን ንቅናቄ ካለ ነፃ መነጋገር ካለ ሁለቱ አገሮች በጣም ዴቨሎፕ ያደርጋሉ። በጣም ይለማሉ። በባህር በኩል ሆነ በኢንዱስትሪ በኩል ሆነ በእርሻ በኩል ሆነ በባህል በኩል ሆነ በሁሉም ነገር አብረው በመንፈስም በኩል ሪሊ መንፈሳቸው ይረጋል። ኢትዮጵያ ኤርትራ አብረው ያንን ቴንሽን መፍጠር ራስ ትልቅ ችግር ፈጥሯል። በአሜሪካ ነገር እንደምታው ኤርትራውያን ምህርብ በተከተለ ተለየ ነበር። አንድ ጓደኛ ነበር በቅርቡ ኤርትራዊ መሆኑንም አላውቅም። እሺ ትግርኛ ይናገራል። ይዛ ግዴ አንጠይቅም። አሁን ወታደር ነው። ሞተ። ሲሞት ተባረከው ኤርትራ በተከተለ ነው እንት ይህ ሰውዬ ያደገው ተገለገለው በውትድርና ሙያ ኢትዮጵያ ውስጥ ነው። ኢትዮጵያዊ ሆኖ ነው ዛሬ ሲሞት እንዴት አርጋችሁ ኤርትራዊ ታረጉታል? ወይ ደግሞ ኤርትራና ኢትዮጵያ ለምን እንላያያለን በሚል ነገር ተሟገትኩኝ ከሰዎች ጋራ። እና ያ ሁሉ ቴንሽን አይኖርም ዛሬ። በሰርግም ሆነ በባህልም ሆነ በቤተክርስቲያንም ሆነ በሁሉም አካባቢ አንድ ላይ መኖር እንችላለን። ይሄንን ውጥረት አንጎላችሁ ያለው ውጥረት ትልቅ ሸክም እናራግፋለን።
ሻለቃ መቼም እርሶ ቅድም እንደገለጹልኝ ከፕሬዚዳንት ኢሳያስ ጋር ቀደም ሲል አንተ እየተባባላችሁ ስታወሩ የነበሩ ሰዎች በቅርብ ከጀርባም ሆነ በግልጽ ትነጋገሩ ትሰሩ የነበራችሁ ሰዎች ናችሁ። ከዚህ ከመብቶች ሁኔታ ጋር በተያያዘ ከነጻነት ሁኔታ ጋር በተያያዘ ፕሬዚዳንት ኢሳያስ እጅግ አምባገነን አይረን ፊስት የሆኑ ሰው ናቸው በሀገራቸው ሕዝብ ላይ እየተባለ ነው የሚነገረውና እርሶ የሚያውቋቸውን ያህል በግል ፕሬዚደንቱን ልቦናቸው እርሶ ለሚሉት መከፈት ለነጻነት ለመብቶች መከበር ክፍት ነው ዝግጁ ይሆናሉ ብለው ያስባሉ?
አዎ ይመስለኛል። እኔ ለፕሬዚደንት ኢሳያስ ጠበቃ ለመሆን አልችልም። የኤርትራ ህዝብ የሚፈርጃቸው ነገር ግን ከውጭ ከምናየውና በግልም ተገናኝተን ካየነው ከሃላፊዎችም ጋር ከብዙ ሃላፊዎች ጋር ብዙ ጊዜ አግኝቻቸዋለሁ። ከዚህ አንጻር ሳይ መለወጥ ያለበት ሁኔታ ነው። ይህን ይዞ መራመድ አይቻልም። ቅድም እንዳልኩት ዋና ምክንያት የተሰጠው ኢትዮጵያ ጦርነት አውጃብናለች፣ ኤኒታይም መታ ልትወጋን ትችላለች በሚል ስለዚህ የስቴት ኦፍ ኢመርጀንሲ አዋጅ መታወቅ አለበት።
አስቸኳይ ጊዜ የጦር ሁኔታ ማለት ነው።
አዎ እንደ ስለሆነ በዛ ምክንያት ሁኔታውን ነጻ ካረግነው ልንጠቃ ስለምንችል የሚል ምክንያት ነው የተሰጠው። እና ያ ምክንያት ከሆነ ያ ምክንያት አሁን አይኖርም።
ይሄ ከአጠቃላይ ግምገማና ከጤናማ አመለካከት የሚነሳ አስተያየት ነው እየሰጡኝ ያሉት። እኔ ግን እየጠየቅኩት ያለሁት እርስዎ በቅርብ ያውቋቸዋልና ፕሬዚደንት ኢሳያስን ከወጣትነት እድሜያችሁ ጀምሮ ማለት ነው ትተዋወቃላችሁ፣ ምናልባት ከሰላሳ ዓመት ላላነሰ ጊዜ ትተዋወቃላችሁና ልቦናቸው ቅርብ ነው ወይ ለእንደዚህ አይነት መከፈት?
በጣም አሁን እኔ ስንተዋወቅ አሁን ለምሳሌ ማቅፋ የምጅም አንድ ጊዜ ያው በዛ ጊዜ ማቅፋም ቤርኩኝ ጊዜ ከጀርባ እኔ እዛ ጊዜ ተገንጣዎች እያልኩ ነው ስሄድ እንኳን ናቅፋ ስገባ ወዳጆቼ ትገደላለህ፣ ኧረ እንዴት ትገባለህ ስልኝ እሱ ደፍሮ ና አለኝ። እና እዛ ነው የምንነጋገረው ይሄንን የኢትዮጵያን ሁኔታ እንጂ እዚህ ና ሲለኝ እኔ በጣም ፈርቼም ነበር። ግን ጓደኞቼ የበለጠ እኔ ፈርተው ነበረ። እኔ ኦን ዲ አዘር ሳይድ ሆኜ የኢትዮጵያ አንድነት እያልኩ ተገንጣዎች እያልኩ የማወግዛቸው የወጋኋቸው ሰዎች አሁን እንወያይ ብለውኝ በጀርባ በር ሲጠሩኝ ትንሽ ሰግቼ ነበር። እና ግን ገባው የመጣ ይምጣ በሚል ገባው በሚገባ ነው። በዛ ጊዜ እንኳን ናቅፋ ውስጥ ገብተን በምናያቸው ጊዜ ሰዓሊ ናቸው፣ ሰውዩ ሰዓሊ ናቸው፣ አንባቢ ናቸው። እኔ እንኳን ሳይሆን ጓደኞቻቸው እንኳን በቅርብ ያሉ ፈጽሞ በወዳጅነት ነው የሚያዋቸው እንጂ እንደዚህ በፍርሃት አያዋቸው ነበር። በሜዳ ላይ ጴጥሮስ ሰለሞን የታሰሩት እነዚህ ሁሉም የሚያዋቸው እንደ ጓደኛ ነው። አንተ አንቺ እየተባባሉ ነበር እዛ የሚኖሩት። እና
በኋላ ግን የሆነውን ነገር ሁሉ እናውቃለን።
አዎ እናውቃለን። በኋላ እማ አንዳንድ ጊዜ ለም ይሄው ነው በህይወታችን ያየነው። ሰለሞን አንተም ታውቃለህ፣ ብዙ ሰዎች በዛ ደረጃ እናውቃቸውና እዛ ቦታ ላይ ሲደርሱ ይለወጣሉ። ምንድን ነው የሚለውጣቸው የሚል ብዙ ተጽፏል፣ ብዙ ተነግሯል። አናውቅም እንግዲህ ሲደረስበት ብቻ ነው የሚታወቀው እንዴት አውሬ እንደሚያደርግ አንዳንድ ነገር አላት። ስለዚህ እንደዛ ነበረ፣ ታጋሜ እንደዛ ነበረ። እነዚህ አሁን ፖል ቢያ ዛሬ 40ኛ ዓመቱን እንደገና ሊመረጥ በ88 ዓመቱ እንደገና ሊመረጥ ብሎ ትናንትና እንደገና አወጀ በ85 ዓመቱ ይዞኝ በ85 ዓመቱ ለአባትና ልጅ
እዛው
አመት በላይ
ቅርቦ ያሉት የሚቀጥለው በር ያሉት ሙጋቤ ተገፍተው እስኪወርዱ ድረስ
በ91 ዓመቱ ወጣ።
እንዴት አይነት ሰው ነበሩ?
ሳይኮሎጂያቸውን አላውቅም። ነገር ግን ዛሬ ያየሁት መድረኩ ላይ ኢሞሽናል የሆነ በቀደመታም ዛሬም እንደዛ አይቼው አላውቅም። ሲስቅ እዛ አስመራ ሆኖ ሳቁ ሲንሲር ሳቅ ለመጀመሪያ ጊዜ እንደዛ ያየሁት።
ሁሉም ሰው ነው የሚያስተዋለው።
ዛሬ ደግሞ ሊያለቀስ ትንሽ ነበረ ቀረች። በአንድ ሞመንት ነበር እዛ ስቴጁ ላይ ቤተመንግስት ውስጥ አንድ ሴትዮ ወጥታ እያለቀሰች አንድ እጣን ማጨሻ አንድ ነገር ስጥ ብላ ፕሮግራም ውስጥ የሌለ ነገር አደረገች። ምን ታለቅስ ነበር ወጥታ። እሱ የዛ ጊዜ ትንሽ ስሜታዊ መሆኑ በጣም ያስታውቅ ነበር። ሂዩማን ቢይንግ ነው። ፖለቲካ ትንሽ እንግዲህ የመኖርና ያለመኖር ጉዳይ ሆነና የእያንዳንዱ ሰው አያያዝ ይለዋወጣል። ግን ኤርትራ ህዝብ የሚፈርጀው እኛ አይደለንም። እኛ ግን ዛሬ ማየት ያለብን ከኢትዮጵያም ጥቅም አንጻር ከኤርትራ ህዝብም አንጻር ትክክል ነው ዛሬ የተሰራው ነው። ወደኋላ መለስ ብለን አሁን ያንን ቃኝተን እሱም ራሱ ተናገረ ዛሬ ከኋላ ስህተቶች ተሰርተዋል። አሁን ካቻፍ ማድረግ አለብን ያንን የሚንከታለን አለ
ምን ማለት ነው ሻለቃ? መቼም ወደ ኋላ ተመልሰን አንኔ አናንሳ ቢባልም እኔ ጋዜጠኛ ነኝ፣ ማንሳቴን አልተውም። ባለፉት 40 አመታት ብዙ ደም ፈሷል፣ ብዙ ቤት ፈርሷል፣ ብዙ ንብረት ወድሟል። የሁለቱ ህዝቦች ሞራል በምን አይነት ሁኔታ እንደደቀቀ ከርሶ በላይ የሚያቀ የለም ሻለቃ። እና አሁን ካሉት መሪዎች ምናልባት ዶክተር አብይ በቅርብ ያሉ ሁኔታዎችን ባለፉ 25 አመታት ያሉ ሁኔታዎችን ሊሆን ይችላል የታዘቡትና የተሳተፉት። ነገር ግን በዚህ ሁኔታ ውስጥ ብዙ ህመም ደርሷል በሁለቱ ሀገሮች ህዝቦች፣ በአካልም በመንፈስም በንብረትም በብዙ ነገር። ይሄ ነገር እንዴት ነው የሚታከመው? ካሁን በኋላ ዝም ብለን እንርሳው ነው የሚባለው? እንርሳው ቢባልስ ይረሳል? ቁጥር ብቻ አይደለም። እያንዳንዱ ቤት ገብተን ካየን እያንዳንዱ ቤት ውስጥ የመረረ ሀዘን ነው የተተከለው። ከትውልድ እድገት ወይም ዴሞግራፊም አኳያ ስንመለከተው ብዙ ጫና የነበራቸው ሁኔታዎች ናቸው የተፈጠሩትና እንዴት ነው ማከም የሚቻለው? እንዴት ነው መካስ የሚቻለው? ይሄንን ሁኔታ ሻለቀዳው
ልክ ነው፣ ትክክል ጥያቄ ነው። ነገር ግን ከኔ የበለጠ በህይወት ያለ ከኔ የበለጠ ለኤርትራ የተከፈለውን መስዋዕትነት የሚያቀለው
እውነት ነው
አውቃለሁ።
ለዚህ ነው ማነሳለሁ።
ከመጀመር ጀምሮ እስከ ዛሬ አውቃለሁ ስንት ህዝብ እንደተሰቃየ፣ ህዝብ እንደተሰደደ፣ እንደ የሞተው የኛ ወታደር እንኳን የማይከበርበት ሞቶ እንኳን ከሞተ በኋላ የማይከበርበት ነው። አጥንቱ እያንዳንዱ ኤርትራ ሜዳ ላይ ተከፍክፋለች። ደሙ እዛ ፈሷል። ቆስሎ የነበረው ተገፍቶ ወጥቷል ከዛ ሀገር።
አዎ፣ በደሉ በሁለቱም በኩል ነው። በነገራችን ላይ በህዝብ ደረጃ ነው የማየውና በሁለቱም ህዝቦች ላይ ያለ በደል ነውና ምንድን ነው የሚደረገው ይሄንን ለማከምና እንዲጠግግ ለማድረግ?
ሂሊንግ ፕሮሴስ ነው ይሄ። መቼ ታሪካችን ሁሉም እኮ ነው ሰለሞን። ይሄ እኮ በኤርትራና በኢትዮጵያ ብቻ እኮ አይደለም፣ በእንትኑ በወያኔና በሌላው ኢትዮጵያ ህዝብ የተደረገው። ማን ነው የሚያክመው? እንዴት ነው ያቁስል የሚጠፋው?
አዎ፣ ሁሉም ነው የሚመለከተው። ልክ ነው። የሰላም የእርቅ ጉዳይ ሲባል መነሳቱ አይቀርም ይሄ ነገር።
አዎ፣ እንግዲህ እኔ መቼም ማምነው በምንድን ነው በእርቅና በፍቅር የሚባል ነገር፣ በተለይ በሀገራችን በተመለከተም እኔ መናገር የምችለው እርቅና ፍቅር የሚባል ነገር ለስብከት ይመቻል፣ ለመናገር ይመቻል። አላማችን እሱ ነው። ነገር ግን ህግ የበላይነት ነው። ህግ በጀስትስ ህግ በሲተረጎም ያ ህጉ በምን አይነት አስታራቂ መንገድ ይተርጎም ነው እንጂ ፍትህ የሌለበት ሁኔታ እርቅ ሊኖር አይችልም። በእንደዚህ ያለ አሁን በጠቀስካቸው አይነት ጭካኔ ስራዎች ላይ ሊሆን አይችልም። ፍትህ በተወሰነ መልኩ መታየት አለበት። ፍትህ የማይታይበት ቦታ ሊረሳ አይችልም። ምንም ጊዜ መርሳት አይቻልም። ይቅርታ ማድረግም ትክክል አይሆንም። ፍቅር ዝም ብሎ እኮ አይመጣም። ተወቃቅሰ ተሰዳድበ ያጠፋው ተቀጥቶ ነው ከዛ በኋላ ፍቅር የሚመጣው እንጂ
ማሻር
መካከልህ እያለ አንተን ገሎ አንተን አቁስሎ አንተን ንብረትን ወስዶ እንደገና እንታረቅ ብሎ መቀመጥ አይቻልም። ያ መታረም አለበት። መጀመሪያ ለእርቅ የሚያስማማ ሁኔታ መፈጠር አለበት። ስለዚህ ኢትዮጵያ የምናየው እንደዛ ነው። በኤርትራና በኢትዮጵያ መካከል ያለውን ሁኔታ በመንግስታት ደረጃ ነው እንጂ በህዝብ መካከል የለም። እኔ 30 አመት ሙሉ ውጊያ ሲካሄድ ኤርትራ ውስጥ የኤርትራ ህዝብና የኢትዮጵያ ህዝብ አልተዋጋም። የተዋጋው ሁለት ፎርስስ ናቸው። የአንድነት ኃይሎች ወታደሩ፣ የአንድነት ኃይሎች እኛ እና የተገንጣይ ኃይሎች የተዋጋ ነው። ያ ሁሉ ውጊያ እየተካሄደ በእያንዳንዱ የኤርትራ ከተማ ብትሄድ ህዝቡ በሰላም ይኖራል። ተጋብቶ ተዋልዶ በሰርግ በተስካር በለቅሶ በዛን ጊዜ በለቅሶ ላይ የምታየው ምንድን ነው ሰለሞን? ለቅሶ ላይ የምታየው ከነጻነት በኋላ እስከ ነጻነት ድረስ ከነጻነትም በኋላ ስንት አመት ቆይቶ ለቅሶ ላይ በግንባር ቀደም የሚታየው አስከሬኑ አይደለም፣ የኢትዮጵያ ባንዲራ ነው የሚታየው።
አዎ፣ እኔ እና
ኤርትራ ውስጥ ነው
እውነት ነው።
ኢትዮጵያዊነትን አስተማሩን የምልህ ለዚህ ነው የጻፍኩት እዛ። ኢትዮጵያዊነትን ያስተማሩን የምልህ ኢትዮጵያ ውስጥ እንደሚታየው አይደለም ኤርትራ ውስጥ የሚታየው። ኤርትራ ውስጥ ሲሞት ሰው በሰርግ የኢትዮጵያ ባንዲራ በየቤቱ የሌለው አንድ ሰው ያለ አልነበረም። አንድ ሰው። ምክንያቱም የሰርግ ልጅ ያስፈልጋል፣ የለቅሶ ልጅ ያስፈልጋል፣ የበዓል ቀን ያስፈልጋል። በራፉ ላይ ሰቅሎ ነው
በየቀኑ። እንኳን ያስታውሳሉ ሻለቃ፣ ከጠዋቱ 12 ሰዓት ላይ ባንዲራ ሲሰቀልና ከምሽቱ 12 ሰዓት ላይ ባንዲራ ሲወርድ በልዩ ክብር ነው። ሁሉም ሰው ቆሞ ነው የሚያወጣውና የሚያወርደው። ማንንም መንገደኛ ሁሉ ቆሞ ነው። ይሄ ልክ ነው።
አሁን አንድ ቻፕተር መጻፍ ላይ ያልኩት ኢትዮጵያዊነትን ያስተማሩልን ጀነራል መስፍን ገብረቃልን ታውቃለህ?
አዎ።
ጀነራል መስፍን ገብረቃል በጣም ጀግና ወታደር ነው። ጀግና ኦፊሰር ነው። አሁን ለንደን ያለው በጣም ሜጀር ጀነራል ሆኖ የወጣው በህግ ምሩቅ ነው። አሁን ፒኤችዲን አግኝቶ ሪሊ በኪንግስ ኮሌጅ ያስተምራል። አባቱ ደጃማች ገብረቃል ይባላሉ። የሰፊትና ጋሽ አብራጃ አስተዳዳሪ ነበሩ። የኩናማ አካባቢ ያለ ባረንቱ ላይ ሆኖ እና በዛን ጊዜ ነው ማቃቸው እንዳባቴ ነው ማቃቸው ማያቸው እና በጣም እንትን ነበሩ። እሳቸው ሞተዋል እና በቅርቡ መጻፊን በማዘጋጅበት ጊዜ መስፍን ገብረቃል ዳይሪያቸውን ሰጠኝ። አንተስ ተመልከተ ጻፈው አለኝ። ዳይሪያቸው በእጃቸው የጻፉትን ነው። በአምስት ዓመት አርበኝነት ጊዜ እሳቸው ኤርትራዊ ናቸው፣ የአንሰባ ናቸው፣ የሐማሴን ሰው ናቸው። ትውልዳቸው፣ ኑሯቸው፣ ባለቤታቸው፣ ሚስታቸው፣ ዘራቸው ሙላ የዛ አካባቢ ናቸው። በአምስት ዓመት ጦርነት ጊዜ እሳቸው እኔ ከሊቢያኖች ጋር ነበሩ ይዘዋቸው ነበር። ከዛ አምልጠው ከጣሊያንም አምልጠው ትግራይ ሄደው መዋጋት ፈልጋል። አምሳ ወታደር ይዘው ሄዱ። አምሳ ኤርትራውያኖች ይዘው ሄዱ እና ራስዩም አይ እኔ ጦርነቱ በቃ እጄ መስጠት የመስሉ እንዴት አድርገው እጅ ይሰጣሉ እንዴት አድርገው እጅ ይሰጣሉ? ወታደሮች አሉ እኮ እኔ አምሳ አለኝ፣ ሌላች ደግሞ ሰዎች አሉ፣ ብዙ ወታደሮች ይዘው ይመጣሉ፣ እንረዳውታለን ሲሏቸው አይ ብለው እሳቸው ከሀገር ሲወጡ ደጃማች ገብረቃል እና ጓደኞቻቸው ስንት መቶ ወታደር ይዘው አርማጭሆ ገብተው አርማጭሆ ከራስ ምሩግና ከሌሎችም ጀግኖች ጋር አምስት ዓመት የተዋጉ ሰው ናቸው። ኤርትራውያኖች ነው ኤርትራውያኑ ወታደሮች ይዘው ሄደው ከኤርትራ ድረስ ዘምተው ነው ለኢትዮጵያ አንድነት የተዋጉ። እኔም ማቀውን ነው የምናገረው እ ማላቃቸው ደግሞ ስንት አሉ። ስለዚህ ነው ሪሊ ኢትዮጵያና ኤርትራ አንድና ሁለት መንግስት ምንም አይደለም። ዋናው ነገር ሁለት መንግስት አሁንም እኮ ኢትዮጵያ ውስጥ ያለ የፌዴራሊሽን ብለው መንግስታት ማለት መንግስታት ነው ያለው ኢትዮጵያ ውስጥ። የኦሮሞ መንግስት ነው ፕሬዚዳንት ነው የሚባለው።
ሁሉም ስቴቶች ናቸው መንግስታት ናቸው።
ፕሬዚዳንት ነው የሚባለው መንግስታት ናቸው እነሱ። ስለዚህ ትንሽ ለየት ያለ መንግስት ነው ይሄ። ግን ያው እንደ መንግስት እንቁጠረው። ዋናው ህዝቡ አንድ ይሁን ነው። ህዝቡ አንድ ከሆነ ለሁላችንም ይበጃል። የፖለቲካ ሲስተሙ መለያት ምንም አይደለም። ኮመን የሆነ አጀንዳ፣ ኮመን የሆነ የፎረን ፖሊሲ፣ ኮመን የሆነ የኢኮኖሚ አጀንዳ ይዘን ብንራመድ እናሸንፋለን ነው ለማለት ነው። እና ፍቅርና እንትን ያሸንፋል። ነገር ግን ቅድም እንዳልኩት ከፍቅርና ከሁሉ በላይ ደግሞ ህግ አስፈላጊ ነው። ግን ለማናቸውም ኤርትራና ኢትዮጵያን የሚለያይ ኃይል የለም ሲሉ እውነት ነው። እና አሁን አንተ ብዙ የኤርትራ ጎዳጆች ይኖርሃል። በእውነቱ የአንተና የነሱ ግንኙነት አልፈረሰም፣ ፈርሷል፣ አልፈረሰም።
በጭራሽ
ወዳጆቻችን ወዳጆቻችን ናቸው። ስለዚህ ይሄ ነው በህዝቡ መካከል ያለው እንደሱ ነው። ብዙ ለፈለፍኩኝ።
ሻለቃ ዳዊት፣ ገና ወደፊት እየተመላለስኩኝ ስለ ሁለቱ ሀገሮች ግንኙነት በኢትዮጵያም ውስጥ ስላለ ሁኔታ ብዙ ትንታኔዎች እንጠይቆታለሁኝ። ብዙ ታሪካዊ ዳራዎችን ያጫውቱኛል፣ አድማጮቻችን ያካፍሉልኛል። ዛሬ እንደው ድንገት ደውዬ ነው ይሄንን ሁሉ ቁም ነገር ያጫወቱኝ። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሻለቃ ዳዊት ወልደ ጊዮርጊስ፣ ደህና እምሹ።
አቤት ሰለሞን አባተ፣ በጣም እግዚአብሔር ይስጥልኝ። እኔም ለመተንፈስ እድል ሰጠኝ ዛሬ። ትንሽ ስሜት ይዞ ነበረ። ለመተንፈስ እድል ሰጠኝ በድንገት ደውለህ። እግዚአብሔር ይስጥልኝ።
አሜን። ደህና እምሹ ሻለቃ።
ሌሎችም አስተያየቶችን እንግዲህ ሌሎችንም ምሁራን ሰዎች እንደዚሁ በስራ ላይ የቆዩ ልምድ ያላቸውን ሰዎች እያያዝንላችሁ እንመለሳለን። ክቡራትና ክቡራን፣ አሁን
ዛሬ ምንድን ነው ቀን? የራዲዮ መጽሔት ቀን ነው።
ቢያልፍ በሳምንቱ ምን ምትሉት ነገር ነበራችሁ? የራዲዮ መጽሔት ነው።
ለማንኛውም እንጀምረውና እንዴት እንደምንገታው ለአድማጮች እንገልጣለን።
ዛሬ እኔ ወስጄ ባህለው ራዲዮ መጽሔት
ይሁን። ወቅቱ ነው፣ ወቅቱ ግድ ይላል።
ትክክል ነው።
ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ሐምሌ 8 2010 ዓመተ ምህረት
አዲሱ ትክሱን ስሜት የሚያመጣው ነው። ቦታው ጋር ለቀረ ነው
ደግሞ እዛ ዶም ውስጥ ያለው መስለኛው ነው አረጋና
እኛ ያልነበር ነውንም ወስደከን እኮ። በሰሜን አሜሪካ የኢትዮጵያን ስፖርትና ባህል ፌዴሬሽን ነው አድማጮቻችን አመታዊ በዓሉ ካለፈ ሳምንት አስቆጠረ።
አዎ በተለይ ታዲያ ደምቆ የተከበረው እንዳደመጣችሁት ከሙዚቃው የኢትዮጵያ ቀን ነበርና
ቀደም ሲል ያሰማነው ኢትዮጵያ የተሰኘው ዜማም ይህንኑ ነው የሚጠቁመው።
ከፕሬዝዳንቱና ከክብር እንግዳው የዕለቱ ንግግር በኋላ ምሽቱንም አድምቆታል።
ታዳሚውንም ዘና አድርጓል ነው የምትለኝ አዲሱ?
አዎ ፕሬዝዳንቱ ለጠቅላይ ሚኒስትር አብይ አህመድ ከህዝቡና ከፌዴሬሽኑ የተላለፈላቸውን መልእክትም ያሰማው በዚሁ ወቅት ነበር። የራዲዮ መጽሔት የፕሮግራም ማሳሰቢያ ልንለው
እንችላለን።
ብዙ ነው የተናገረው። እስክንድር ነጋ ተናግሯል። የፌዴሬሽኑ ባለስልጣናት በዓሉን ገምግመዋል። ብዙ ዝግጅት አለን። የንጉሴ አክሊሉ የማይጠገበው ፕሮግራም አለ። እንግዲህ ባዘቦቱ ቀን አንድ የራዲዮ መጽሔት ቀን ይኖረናል።
አዘቦቱን ቀን አንድ ቀን እሁድ ታደርጉታላችሁ።
አንዱ እሁድ
ያው አይባክኑም መቼም።
እና በራዲዮ መጽሔት እናቀርባቸዋለን ያልናቸው እንግዶቻችን ሁኔታው እንደምትረዱልን ተስፋ እናደርጋለን። ከይቅርታ ጋር
ብቁ ካላችሁ በመጠበቅ ቀጥሉ።
አዎ
ክቡራትና ክቡራን አድማጮች እንግዲህ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ለምሽቱ ስርጭት አብረናችሁ የቆየነው የስርጭቱ ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው፣ እንዲሁም ጽዮን ግርማ፣ አስተናጋጆቻችሁም ሰሎሞን አባተና
አዲሱ አበበ ነን።
እንግዲህ ዝግጅታችን ለዛሬ በዚሁ ተጠናቀቀ። ተከብራችሁ አድማጮች
ለሰላም ሙዚቃ ሰላም እንላለን።
ሰላም እስከ ዝግጅቱ ፍጻሜ ከማህሙድ ጋር እንተዋችሁ። ሰላም ሰላም
Yeah, so zero to do.